ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርትዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 10 ቀን 2014 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ መስከረም 10 ቀን 657 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ዝግጅታችንን በዜና እንጀምራለን። በማስከተልም ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን።
ወያኔ ተጨማሪ ታጣቂዎችን ከትግራይ በተለያዩ አቅጣጫዎች በሰሜንና ደቡብ ወሎ እያመጣ ሲሆን ሰሞኑን በነኒ በር ላይ ኃይል ሲያስከማች የቆየው ይኸው ኃይል በተጨማሪ ጉባባዲ ላይም ምሽግ እየቆፈረ ሲሆን የወጣና ረዲ ባሬ አካባቢ ሰፍሮ የነበረው ኃይልም ወደ ሀብሩ ጥግ እንቅስቃሴ እያደረገ መሆኑን ታውቋል። ሰሞኑን በቆቦ አካባቢ ገበሬዎች ከተማዋን ለማስለቀቅ በወያኔ ላይ በወሰዱት እርምጃ ወያኔ እስከመሸሽ የደረሰ ሲሆን በራያ አላማጣ ራሱን አጠናክሮ በከባድ መሳሪያ በመታገስ ተመልሶ የመጣውን ወያኔ ከተማዋን ካስለቀቀ በኋላ ቤት ለቤት እያሰሰ በወሰደው የበቀል እርምጃ ከ600 በላይ ንጹሃን መገደላቸውን ከአካባቢ የተፈናቀሉት ጭምር ማረጋጋታቸውን ምንጮች አስታውቀዋል። የሀብሩና ቂልጤ ህዝብ በዚህ ሁለት ቀን ውስጥ ሙሉ በሙሉ በሚባል ደረጃ ቀየውን እየለቀቀ መውጣቱን የአካባቢ ምንጮች ገልጸዋል። በጦርነቱ ሳቢያ ለተፈናቀሉት አገዛዙ ዛሬም የጤና ባለሙያዎችንም ሆነ ለሕክምና አስፈላጊ የሆኑ መሳሪያዎችን እንደማያቀርብ ሲታወቅ የነጻ አገልግሎት የሚሰጡ የመድኃኒት እጥረት እንዳጋጠማቸው ጥሪ አቅርበዋል። በጦርነቱ ሳቢያ ተፈናቅለው ከወያኔ ቁጥጥር ውጪ ባሉ አካባቢዎች ካገዛዙ የሕክምና ባለሙያዎችና መድኃኒቶችን እየደረሱ ዓለም ሆኑን በተደጋጋሚ እየተገለጸ ቢሆንም ምንም አይነት ምላሽ አላገኙም። የስኳርና የግፊት መድኃኒቶች፣ የወባና ለቁስል ሕክምና የሚውሉ መድኃኒቶች፣ ለነፍሰ ጡሮች ክትባትና የአይረን እጥረት እንዲሁም የሕፃናትና የአዋቂ መድኃኒቶች ሌሎችም እጥረቶች ማጋጠሙን ባለሙያዎቹ ገልጸዋል። የተፈናቀሉት ወገኖች ካለባቸው የምግብ እጥረት በተጨማሪ በሳንባ ምችና የተመጣጠነ ምግብ እጥረት በተለይ ህፃናት ከባድ አደጋ ውስጥ መሆናቸውን ተደጋግሞ ቢገለጽም አገዛዙ የዝሆን ጆሮ ይስጠኝ ብሎ በመቶ ሺዎች የሚቆጠሩ ዜጎች ለከፍተኛ የረሃብ አደጋ ተጋልጠው ይገኛሉ። ገለልተኛ ነን ባይ ዓለም አቀፉ ሰብአዊ እርዳታ ሰጪ ድርጅቶች እንደ ቀይ መስቀልና የመሳሰሉትም የአማራውን አካባቢ ሲሆን እነሱም ልክ እንደ መንግስቱ በሚያስገምትና በሚያሳዝን ወገንተኝነት ከትግራይ ውጪ የሌሎችን አካባቢዎች መፈናቀል ፍጅትም ሆነ ረሃብ አይዘግቡም። ከ40 ሺህ በላይ የሚሆኑ በመስራቅ ወለጋ የሚኖሩ የአማራ ተወላጆች ዛሬም አደጋ ውስጥ መሆናቸውን እየተገለጸ ባለበት አገዛዙ እንደተለመደው ዝምታን መርጧል። በዚሁ ዞን ከቦቃ ቀበሌ ቅዳሜ መስከረም 8 ቀን በሺ የሚቆጠሩ አማራዎች በአካባቢ ባልስታኖች ድጋፍ ባለው የኦነክሽን ያሸባሪ ቡድን ጥቃት አምልጠው ሲሸሹ አሸባሪዎቹ በከፈቱት ተኩስ 11 ንጹሃን የተገደሉ ሲሆን ከነዚህ መካከል 5 ህጻናት፣ 4 እናቶችና መሆናቸውን ከአካባቢው የሚወጣ መረጃ ይገልጻል። የጠባብ ዘረኛው አገዛዝ ከወያኔ ጋር የሚያካሄደውን ጦርነት ለራሱ አጀንዳ መጠቀሚያ እያደረገ ለመሆኑ የፖሊስ ኃይሉና መከላከያው ሰላማዊ ሰዎችን ለመታደግ እስከዛሬ እርምጃ አለመውሰዳቸው በቂ መረጃ ነው። ወያኔ በወሎ በአፋርና በጎንደር ህዝብ እያፈናቀለ እየገደለና ከተማዎችን እየደመሰሰ ባለበት የምዕራባውያንን የዜና ተቋሞች አለእረፍት እጅግ በጣም የቆዩ ምስሎችን እያቀረቡ ትግራይ ተራበ አደናቃሪ ጩኸታቸውን ቀጥለዋል። ወያኔዎች ከሀገር የዘረፉት በቢሊዮን የሚቆጠር ዶላር የተጠቀሙ የሐሰት ዜናዎችን የሚያስተላልፉ በይበልጥ የትግራይ ተወላጆች አወናባጆች ከጎናቸው እንዲቆሙ ለማድረግ መሆኑን ታምኗል። አገር ወዳድ ኢትዮጵያውያን ዓለም አቀፍ የዜና ተቋማት የሚቀርቡትን የተሳሳቱ መረጃዎችን እንዲያጋልጡ ጥሪ ቀርበዋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
እናስከብራ አገርና ተንደስነፋነት ከሌለ ቢሰር ተማረ ያውሉ መከበደለ
የማይድን በሽተኛ የማይመለስ ኃጢአተኛ መፍት የተባለው የተልባ ሰፍር የህልም እንጀራ ከሆነ ዴሞክራሲ በዘፈቀደ ከተሸራረፈ በሀገር ትግል ቀጣይ መሆን እንደሚገደድ ምንም ጥርጥር የለውም። ዴሞክራሲ በገደብ በሽርፍርፉ ባለቃዎች ልክና ምጣኔ የሚባለው ፈሊጥ ንጹህ ጸረ ዴሞክራሲነት ነው። ለምሳሌ ባንዳ ሀገር ወደ ዴሞክራሲ ሽግግሩ መልካም ሀዲድ ላይ ነው ሊባል የሚችለው በሴቶችና ወንዶች መካከል እኩልነት ሲረጋገጥና የሴቶች መብት መደፈሩ ሲያከትም ነው። ለምሳሌ ዛሬ በአፍጋኒስታን ስልጣን የያዘው ታሊባን የሚባለው የድንጋይ ዘመን ኋላ ቀር ቡድን ሴቶችን ከስራም ከትምህርትም ቀደም አግዶ እንደነበረው ማገት ሂደት ላይ ነው። ሴት ልትሰራ የምትችለው የሴቶችን መጸዳጃ ቤት ማጽዳት ብቻ ነው ያለው ይህ ቡድን ቀደምም ዴሞክራሲ የሚለው ባፉም ስላለፈ አይፈረድበትም ሊባል አይቻልም። የአልጄሪያ ሽምቅ ተዋጊዎች ከጎናቸው ሴቶች ታግለው ቢሰውም ስልጣን እንደያዙ የሴቶችን መብት በማገዳቸው ተራማጅ ነን ዴሞክራሲያዊ ነን ሲሉ መሳቂያ ሆነዋል። ሩዋንዳም ኢትዮጵያም በአምባገነኖች የሚገዙ አገሮች ሆነው ይህን ለመሸፈን በርካታ የሴት ሚኒስትሮችን ሾመዋል። ስልጣን በወንድ ገዢዎች እጅ በመሆኑ ሁሉም የፈየዱት የለም። ለይስሙላ ፕሬዝዳንት የተሾመችውን ሙያተኛ አድርባይ ዛሬ ሊያባርሯት ቢወስኑም በሰራችው ወይም ባልሰራችው አይደለም። የሰላም ሚኒስትሯስ አለች የለችም ውድድር እንኳ የሚያረግባት ጠፍቷል። የዘረኛው አገዛዝ ቁንጮ ኮሎኔሉ ነው አጫፋሪዎቹም ያጅቡታል። በአማራው በኩልም መንጋዎቹን አሰልፎ ይገኛል። ማንንም ሳይመርጠው ጠቅላይ ሚኒስትር የሆነው ግብዝ የዲሞክራሲ ጠር ነው። አሻጋሪ እኔ ብቻ ነኝ እንዳለው ሁሉ ሁሉን ከሃሊ ከኔ ውጭ አይታሰብም ሲለን እነሆ አመታት አለፉ። ዲሞክራሲ በገደብ ሳይሆን ዘረኝነት ከነጥምቧ እየፈለለችብን ነው። እስር ቤቶች ታጭቀዋል። መንገዳዳሪ የተራቡ ህፃናት በመቶ ሺዎች ሆነዋል። በማንነቱ ፍረጃ ህዝብ እየተፈጀም ነው። የዲሞክራሲ ጠረን እንኳን በኢትዮጵያ በአፍሪካ ቀንድም የለ። ያልተቋቋለው ሀቅ ይህ ነው። ይብላን አረመኔ ነፍሰ ገዳይ ኮሎኔልን አገር መሪ ወዘተ ብለው ሊፈርጁት ሊያሞግሱት ለወሰኑት። ኮሎኔሉ ውሸት ፉት ተብሎ ቢጠራ ቢባል ይገባዋል። አይኑን ገልጦ ነው በድፍረት የሚቀጥፈው። በተለይም ኢትዮጵያዊ ነኝ ሲል ካድሬ ሴቶችን ሚኒስትር ብሎ ቢሾም የሴቶችን መብት አወቀ ማለት አይደለም። አሮጊቶችና መበለቶችን ህፃን ሴቶችን በእኩል ጨፍጫፊ ነው ካላልን በስተቀር። የማይካድራ ጭና ጨፍጫፊዎችም ሴት ከወንድ ሳይለዩ እንደሚገድሉ ፈረንጅ ቢንጫጫም ሊሸፍነው አልቻለም። ከዚህ በተያያዘም የሴቶች መብትን በተመለከተ ቀደም ሲል በፍኖተ ዴሞክራሲ አስተላልፈናቸው የነበሩትን በማከታተል እናቀርባለን።
ዛሬ ሀገራችንን ኢትዮጵያን እየዘረፉና ያደሙት ያሉት ቀዳማይ መብት ተብለው ይሞገሱና ጉዲት የሆኑት ሚኒስቴር ተብለው ተሽመው መድረክ ላይ አጣብቦ ሲመክሩ ማየት ብንገደድም የኢትዮጵያ ሴቶች በታሪክ ተመዘገቡት በጀግንነታቸውና ለእናት ሀገራቸው ከፍተኛ የሆነ አስተዋጽኦ በማድረጋቸው ነው። ዛሬ በሁሉም መስክ የታሪክ አተላዎች አለን አለን ያሉ ቢያስቸግሩም ሀቅን መሰረት የተደረገው ታሪክ በሚጻፍበት ወቅት ግን ለሁሉም ግልጽ የሚሆነው ሀቅ ናቶቻችንና እህቶቻችን ለዚህ በደል ለበዛባት ሀገር ያደረጉት ለገብ ትግልና የከፈሉትም ከፍተኛ መስዋዕትነት ይሆናል። የአፓክ ተመሰረተበት ከ1964 ዓ.ም ምረት ጀምሮ የሴቶች ጥያቄ በፖለቲካው ትግል ይኖረው የሚገባውን ቦታ ለመስጠት ታግሏል። ዛሬም የትግሉ ግብን አልመታምና በማያወላውል መንገድ ቀጥሎበታል ቀጥሏል። የሴቶች ጥያቄ ብሎ የአፓ ሲታገል የህዝብ ግማሽ አካል የሆኑ ሴቶች መብትን በተመለከተ የሚደርስባቸውን ዘግናኝ በደል በማስወገድ መብታቸውን ማስከበር ማረጋገጥ ያስፈልጋል በሚል ነው። ሴቶች ግማሽ ሰማይን ተሸክመው ያዙናቸውና ተበድለው እንቢን ካሉ ሰማይ ይደረመሳል በሚል አነጋገር ያቀረቡት ቻይናውያን የአንድን ሀገር ወሳኝ ዜጋ መብት ነፍቆ ሀገር አለ ዲሞክራሲ አለ ማለቱ የማዋጣ በዋልት መሆኑን ለመግለጽ ነው። ሴቶች ያገሪቷ ሁለገብ መሰሶ ሆኖ ሳለ በመደባቸው ብቻ ሳይሆን በጾታቸው በተለያየ ያፊጭቆና ይደርስባቸዋል። አብዛኛው ዜጋ በጥቃኝ ሰዓት ይበደላል ብንልም ሴቶች ደግሞ በጾታቸው የተነሳ ያጠቃላዩ የወንድ ትንክት ሰለባ ሆነው ድርብ ድርብ በደልና ጭቆና ይደርስባቸዋል። የሴቶችን በደልና ብሶት አድምጠናልና ለለውጥን ተሰልፈናል የሚሉና በወንዶች የበላይነት ስር ያሉ ድርጅቶች ራሳቸው ሳይቀሩ የሴቶች ጥያቄ የሚሰጡት ምላሽ የአንገት በላይና ባዶ መሆኑን ደጋግመን አይተናል ታዝበናል። ወያኔን ብንወስድ አርሶ አደር ሴት በሬ ጠምዳ ስታርስ በፎቶ አንስቶ እነሆ ሴት ልጅ ነጻ ሆነች ከወንድ እኩልነት ብሎ ያወናብድ ቢጥርም የሴት እኩልነት የወንድን ስራ በመስራት ብቻ የሚከሰት ይመስል በድርጅቱ ሆነ በአገዛዙ የሴቶች ቦታ ተጋደልቲ ሆኖ ጭዳ ከመሆን ባሻገር ምንት ነው። ቀዳማይ መቤት ተብዮን ብትሆን ሴቶችን ጭራሽ ካለመወክሏ ሌላ ኃይሏ ባለቤቷ መሆኑን ማንም አይስተውም። ዛሬ ተቃዋሚ ድርጅት ነን የሚሉ ሁሉ የአፓንም ጨምሮ የወንዶች ክበብ ናቸው። በድርጅቶች የሴቶች ተሳትፎ ዝቅተኛ ነው። መድረኩንና አለ የተባለውን ስልጣን ያዙት ሁሉ ወንዶች ናቸው። ከዚህ በላይ ደግሞ ለብዙዎቹ የሴቶች ጥያቄ የትግላቸው መፈክር አይደለም። ያፓ የሴቶችን ጥያቄ ተገቢውን ሚዛን ሰጥቶ ትልቅ ያካሄድ ወጣት ሴቶች የጥናት ክበብ ዙሪያ ተደራጅተው ለጥቆም የራሳቸውን ማህበር እንዲያቋቁሙ በማበረታታት ነበር የጀመረው። የካቲት አብዮት ጊዜም የሴቶች አስተባባሪ ኮሚቴን በመመስረት የሴቶችን የመብት ትግል ለማጠናከር ያቅሙን ጥሯል። ያፓ የሴቶች ትግል በወንዶች ሞግዚትነት የሚካሄድ ነው ብሎም ስለማያምን ሴቶችን በመቀስቀስ በአጠቃላዩ ትግል በማሸለፍ የነቁትና የተደራጁት ሴቶች እህቶቻቸውንና እናቶቻቸውን የማደራጀትና የማታገሉን ግዳጅ በቅድሚያ እንዲሸከሙ አድርጓል። ያፓ ሴቶችን ድርብ ጭቆና ማውቁ የመጀመሪያው ደረጃ ነበር። ሴቶች በጾታቸው እየደረሰባቸው ያለውን በደል ቦታ ባለመስጠት ሁሉም ነው የሚበደለው በሚል ሽፋን የሴቶችን የመብት ጥያቄ ወደ ጎን የሚያደርጉ ብዙዎች ናቸው። ሴቶች በራሳቸው የመደራጀታቸውን መብትና አስፈላጊነቱንም ያፓ ቢቀበልም ሌሎች ደግሞ ሴቶች በአጠቃላዩ በሚታገል ድርጅት ውስጥ መኖራቸው ይበቃል በሚል የወንዶችን ተራማጅነን ባዮችን ጨምሮ ትምክት ሸፋፍ ነው ያልኩታል። በሀገራችን ቀርቶ በባዕድም ቢሆን ሴቶች ለነጻነት ደማቸውን አፍሰው የተባለው ሀገራዊ ነጻነት ሲገኝ ግን ሴቶች ከጭቆና ወደ ጭቆና ከመሸጋገር ሌላ መብታቸውን አለማግኘታቸውን አይተናል። ያፓ የተቀበለውን እስከተወሰነ ደረጃም ተግባራዊ መሆኑን ያረጋገጠው ሌላ አብይ ጉዳይ የሴቶች ድርጅት አንጻራዊ ነጻነት እንዲኖረው ያሻል የሚለውን መርህ ነው። አይሴማ ወይም ወያኔ የሚቆጣጠረው የሴቶች ማህበር አይነት ሳይሆን ነጻ የሆነና ሴቶችን የሚወክል ሴቶች የሚቆጣጠሩት የሴቶች ድርጅት መኖሩ ወሳኝ ነው። ወንዶች ወይም አገዛዙ የሚቆጣጠሩት የሴቶች ድርጅት በመሰረቱ የወንዶች ድርጅት ወይም መሳሪያ ነው። የሴቶች ጭቆና በጥቅሉ በሁሉም ዜጋ ላይ በሚደርሰው ጭቆና ውስጥ ገብቶ ሊገነጽ የሚችል አይደለም። ከበርቲውም ሆነ አስፋደሩ ወንድ በወንድነቱ ሴቶችን በተመለከተ የበላይነትን ይዞ በደል ይፈጽማል። በእምነቶችም ደረጃ የሴቶች ቦታ ዝቅተኛ ተደርጎ መቀመጥ ያለ ነው። ታሪክም ቢሆን አልፎ አልፎ ጣይቱ ቢልም የሴቶችን ደማቅ ሚና ከቶም አያወሳም ብንል ማጋነን አይሆንም። በሀገራችን ያሉትን ልዩ ልዩ ባህሎችን ብንመረምር ደግሞ ብዙ ጸረ ሴት የሆኑ ልምዶችን በባህል ሽፋን መቀጠላቸውን እናያለን። አቅመ ሔዋን ያልደረሰችውን መዳር፣ የፈርዖናውያንን ግርዛት ቡኖላ ወይም በከፊል መፈጸም፣ መጥለፍ፣ መድፈር፣ አካሏን ማበላሸት ወዘተና በትምህርትና በስራ መስክም እኩልነቷን አለማስከበር ሊጠቀሱ የሚችሉ ናቸው። በሃይማኖት ሽፋንም የሴት ልጅ መብት ይረገጣል። ዛሬ በሀገራችን የሴቶችን ቦታና ሚና በሚገባ ብንመረምር የዚህ በደልና ልዩነት ሐቅነት ግልጽ ይሆንልናል። ዛሬ በሀገራችን የእድገትም ሆነ የዲሞክራሲ ጥያቄ ሲነሳ የሴቶች መብት አለመከበር አለ የሚባለውን ዲሞክራሲ ምታት መሆኑን ባዶ መሆኑን ያሳየናል። የሴቶች ጭቆና የሰፈነበት ህብረተሰብ ከዲሞክራሲ የተገለለ ህብረተሰብ ነው። ስለዚህም የሴቶች ጥያቄ ራሱን የቻለ ግን መላ ህብረተሰቡንም የሚመለከት ጥያቄ ነው በሚል ኢህአፓ የሴቶችን በትግሉ ተሰልፈው ለመብታቸውም ለሀገር ነጻነትም እንዲታገሉ ሲቀሰቅስ ቆይቷል። ሀገራችንን ሊጎዳና ሊወር የመጣውን ጥላት ሁሉ ለመቋቋም በተደረጉ ትግሎች ሴቶች ገላቸው በስፋት ባይወሳም ሚናቸው ቀላል አልነበረም። በካስታብዮት ወቅትና ከዚያም በኋላ ሴቶች ግንባር ቀደም ሆነው አረማዊውን አገዛዝ ታግለዋል። በሃፓም ተደራጅተው በከተማውም ሆነ በገጠሩ የትግል ትግ አኩሪ ታሪክ ጽፈዋል። የባህል ገመድ ተብቶ ሻፍናቸው ተነሽ ጭቁን ሴት ብለው በደፍረት በትግሉ ገብተው የከፈሉት መስዋዕትነት በቀላሉ የሚገመት አይደለም። በሴቶች ተሳትፎ ትግል ምን ያህል ሊጎለብት እንደሚችልም አሳይተዋል። በተካሄደው ረጅም ትግል የሴቶች ሁኔታ የመሻሻል ገጽ ቢያሳይም ዛሬም ቢሆን ብዙሃኑ የኢትዮጵያ ሴቶች የእኩልነት መብታቸው አልተከበረም። የሕግ ዋስትና በበቂ አላገኙም። ሲበደሉም ፍትህ ትርቃቸዋለች። በአገዛዙም በወንዱም ይበደላሉ። ለዚህም ነው ኢህአፓ ዛሬም ቢሆን የፖለቲካ ፕሮግራሙ አንዱ አብይ ነጥብ የሴቶችን ጥያቄና የእኩልነት መብት በሚመለከት የሆነው። ሴቶች በሁሉም መስክ ማለትም በስራ፣ በትምህርት፣ በመሰረታዊ መብት ደረጃ ምንም ልዩነት ሳይደረግባቸው እንደ ዜጋ መብታቸው ታውቆና ተከብሮ መገኘት አለበት። ይህም በለሰፋ ደረጃ ወይም በሰነድ ተጽፎ የሚሻግት ሳይሆን በገቢር መዋል ያለበት መርህና ድንጋጌ ሆኖ መገኘት አለበት። የጋብቻ ህግ፣ የሴቶች መብትን በተመለከተ የሚወጣ ልዩ ህግ ወዘተ በስራ መዋል መከበር አለባቸው። በሴቶች ላይ የሚደርሰው የአካልና የመንፈስ ጉዳት፣ በደል፣ ግፍ ሁሉ መቆም አለበት ማለት ነው። ግፍ ፈጻሚዎችና አድሎን አስፋኞች ደግሞ በህጉ መሰረት ሊቀጡ ይገባቸዋል። አርሶ አደሯ ወይም የገጠሯ ሴት በቅድሚያ በኢኮኖሚ መስኩም ጭምር መብቷን እንድታስከብር ማድረግ ያሻል። ሴቶች በሀገራቸው የዛሬና የነገ ሁኔታና እጣ ላይ ደማቅ፣ ቀጥተኛና የራሳቸው ነጻ ተሳትፎ እንዲኖራቸው ማድረግ ደግሞ የግድ ነው። ይህን መብታቸውን የማስከበሩ ሂደት ደግሞ ወሊድንም የመቆጣጠርና የአካላቸውን ባለቤት የመሆን መብት ይጠቀልላል። የሴቶችን መሰረታዊ መብቶች የሚቃወሙ እምነቶችና ልምዶችን በተመለከተ የአፓ ሰልፉ ትናንትም ዛሬም ከሴቶች ሙሉ መብት ጎን ነው። ዛሬ በትግላችን መድረክ ለዲሞክራሲ ቆመናል እያሉ በተጨባጭ ግን ከጸረ ዲሞክራሲና ኋላ ቀር አቋማቸው ባልተላቀቁ ግለሰቦች ቢጣበብም ይህ ዳዴ እያለ ያለው ህዝባዊ ትግል ጥንካሬን ያገኘ ዘንድ የሀገራችን ሴቶች በትግሉ መሸማራት አለባቸው። ሴቶችን በትግሉ ማሳተፍ ካልተቻለ ትግል ተብየው መጨረሻው አሁን እያየን ያለነው እንጎንበስ ለወያኔ የባሰና አሳዛኝ ይሆናል። ድርጅቶች ይሁነኝ ብለው ሴቶችን ወደ ትግሉ ለመሳብ መጣር ይኖርባቸዋል። ይህንን ማድረግ ካልቻሉ ትግሉ ወደፊት መሄዱና ግቡን ማግኘት አይችልም። የሴቶችን ተሳትፎ እውን ማድረግ ያለብን ለትግሉ አሸናፊነት ዋስትና በመሆኑ ሲሆን፣ ሴቶች ግን ለጋራው ትግል ተሰልፈው ዋጋ ከፍለው በመጨረሻ ደግሞ የበሰበሰውን ጭቆና በላያቸው ላይ ቀጣይ እንዳይሆን መደራጀት መከላከል አለባቸው። ኢህአፓ ይህንን በተመለከተ ያካሄደው ትግል የሚታወቅ ነው። ሴቶች በድርጅቱ ተሰልፈው መብታቸውን ተከብሮ ሚናቸው ታውቆ ጀግንነታቸው ተደንቆ ታግለዋል። እናቶች በከተማው ትግል ወቅትም ያደረጉት አስተዋጽኦ አስደናቂ ነበር። ወጣት ሴቶች ብዙ መቶና ሺህ ወንዶችን እየመሩ በዱር በገደሉ ድሎችን አስመዝግበዋል። ይህ ሁሉ የታሪክና የተሞክሮ ማህደራችን ግልጽ ያደረገው ሀቅ የኢትዮጵያ ሴቶች የትግሉ መሰሶ መሆናቸውን ነው። የጀግናነት ብቻ ሳይሆን የጀግንነት ቋትና መከሰታ መሆናቸውንም ነው። የቤት እመቤት ብቻ ሳይሆን የትግሉም እመቤት መሆናቸውን ነው። ልጃ ታዳጊ የፍቅር ምንጭ እናቶች ቢሆኑም በጠላት ላይ ያመረረ ጥላቻን ይዘው በቆራጥነት የሚታገሉ መሆናቸውን ነው። ትግሉ ህይወቴ ነው ብለው የተሸወ ሴቶችን ስንዘክርና ዛሬ የትግል አባወራንን ፍሪ ለፍተናል ብለው እየደነፉ ጠላት ሲቆጣ ብረት የሚይዛቸውን የወረቀት ነብሮችን ስናስተያይ ሴቶችን ወደ ትግሉ የመሳቡ ግዳጅ በጣም አጣዳፊ ሆኖ እናገኘዋለን። ሰማይ በግማሹ አይቆምም። አለ ሴቶች ተሳትፎም ትግል ከግብ አይደርስም። ኢያፓ ትናንት የአገራችንን ጀግኖች ሴቶች አደራጅቶ እንደታገለ ሁሉ ዛሬም ሴቶችን ወደ ትግሉ ለመሳብ ሙሉ ትኩረትን ሰጥቶ መንቀሳቀስ የግድ ነው ይላል። የኢትዮጵያ ሴቶች ታሪክ ጽፈዋል። ዛሬም ከበደሉ ክምር ስር የነገን ብሩህ ተስፋ ሲፈነጥቁና ህብረተሰቡን ሲያስቀጥሉ የምናያቸው እነርሱ ናቸው። ማን ያውራ የታገለ ካልን ደግሞ ወሬውም ታሪኩም ለጀግኖች ሴቶች መጥተው አለበት። የትምክትና የጭቆና ገመድ ይበጠሳል። ሴቶች መብታቸውን በትግላቸው ያረጋግጣሉ።
አዎ ሴት ነኝ። እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ሳድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አሁን እኔ ሴቲቱ ቀጥ ብለህ እንድትሄድ የፈጠርኩልህ የጀርባህን አከርካሪ። አዎ እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ። ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ። አዎ እኔ ነኝ ሴቲት የዚች ዓለም ቅመም የሁሉም መድኃኒት። የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረት ጸጋዬ ዕውቁ ባለቅኔ፣ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ። አው እኔ ነኝ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር፣ ጥላ መከለያ ዋልታና ማገር። እኔ ለመሆኔ የሰው ዘሮች እናት አትሻምርም አትፈልግም ጥናት። አሁኔ ነኝ ሴቲት ወላጅ የና አበራሽ የነትር ሴት፣ የጸጋዬ ደብተራው የጋይም የገለብ ደፍላ፣ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ፣ የምርሳው ካሳ የሚኒሊክ እናም የጣይቱ፣ የበላይ ዘለቀ የባልቻባ ነፍሶ ወላጅ ነኝ ሴቲቱ። ስንት ጀብዱ ሰርተው ስማቸው ያልተነሳ፣ በቅኝ ጊዜዎች ላይ ያኖሩ ጠባሳ፣ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች። እናም አታውቅም እንዳው ልንገር፣ የመተንፈሻ ሳምባ የደም ስር፣ የነጻነት ምልክት የክብር። አሁን እኔ ሴቲት አገር ስለዚህም ክብር ሊኖር። አው ሴት ነኝ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ አርባአንድ ቁጥር 6 መጋቢት 2008 ዓመተ ምህረት የሴቶች ተሳትፎ ለትግሉ ወሳኝ ነው። የኢትዮጵያ ህዝብ
ለዘመናት የታገለላቸውና ክብር ህይወቱን የገበረላቸው መሰረታዊ የመብት ጥያቄዎች ዛሬም ምላሽ አላገኙም። ወያኔና ባዳኑ በኢትዮጵያ ሰላም ሰፈነ፣ የኢኮኖሚ እድገት ተመዘገበ፣ ማህበራዊ ጭቆናዎች ተወገዱ በማለት ቢሳለቁም ህዝቡ ሰብዕናውንና ክብሩን የዜግነት መብቱን ለማስጠበቅና እውን እንዲሆኑ ለማድረግ በሚችለው መንገድ ሁሉ አምባገነኖችን ከመታገል አላቆመም። ከተማሪው እንቅስቃሴ ጀምሮ ተራማጅ ምሁራን በተለይም በኢሃፓ ዙሪያ የተሰባሰቡትና መሰረታዊ ለውጥን ያቀነቀኑት ወጣቶች ካነሷቸው አብይ መፈክሮች ውስጥ አንዱና የዴሞክራሲያዊ መብቶች ጥያቄ አካል የሆነው የሴቶች የጾታና የእኩልነት ጥያቄ ዛሬም ምላሽ ሳያገኝ ወቅታዊነቱን እንደተላበሰ ይገኛል። ዴሞክራሲ ስንል የብዙሃኑ መብት ዓለምንም ገደብ መከበሩን ማመልከታችን መሆኑ በሚገባ ሊታወቅና ከፍ ብሎ ሊስተጋባ ይገባል። ከዛሬ 44 ዓመት በፊት ኢሃፓ የዜጎች ዴሞክራሲያዊና ሰብአዊ መብቶች አለገደብ ይከበሩ የሚለው መፈክር አንግቦ ሲታገል በቅድሚያና በዋናነት ደረጃ የህብረተሰቡ ግማሽ አካል የሆኑት የብዙሃን ሴቶች የጾታና የእኩልነት መብት መከበርና መረጋገጥን ጭምር የሚያካትት ነበር። ዛሬም ነው። ጥቂቶች ባለመብት ሆነው ብዙሃኑ መብት አልባ በሆነበት ሁኔታ ዴሞክራሲ አለ ማለት አይን ባወጣ መንገድ ማታለል ወይም ተጨፈኑ ላሞኛችሁ ማለት ነው። በየካቲት 1966 ዓ.ም ህዝባዊ አብዮት ወቅትም የኢትዮጵያ ጭቁን ሴቶች ከዳር እስከ ዳር አንግበው የተነሱት የመብት ጥያቄና ለመሰረታዊ ለውጥ እውን መሆን በቆራጥነት ያደረጉት ሁለገብ ትግል ሁሌም የሚዘከር ታሪክ የመዘገበው ሀቅ ነው። በጣሊያን ወረራ ወቅት ፋሽስትን ከሀገር ለማባረር በተደረገው ግብግብና በየካቲት አብዮት ደርግን ለማስወገድ በተደረገው ትግል ሴቶች በገጠርም በከተሞች ሙሉ ተሳትፎን በማድረግ አለ ሴቶች ተሳትፎ የሀገር ነጻነትን አንድነትንና ሉዓላዊነትን ማስጠበቅ የማይቻል መሆኑን አስረግጠዋል። ያ ደማቅ የትግል ተሳትፏቸው ዛሬም ሊደገም ባለመቻሉ የትግላችንን ደካማ ጎን የሚጠቅም ሆኖ ይገኛል። የዴሞክራሲ እውን መሆን ማለት በቋንቋ ላይ የተመሰረተ ክልልን በመፍጠር የሚገለጽ አይደለም። ይልቁንም በፖለቲካው በኢኮኖሚውና በማህበራዊው መስክ ሙሉ የሆነ የመብት መከበርን መረጋገጥን ይመለከታል። ሴቶች የመብታቸው ተጠቃሚና በመብታቸውም የዓለምን ተጽዕኖ ተገልጋይ መሆን ይኖርባቸዋል። በኢትዮጵያ ታሪክ ሴቶች የተጫወቱት ሚና በጣም ከፍተኛ እንደነበር የማይካድ ነው። ጀግና ተብሎ ከሚደነቀው ወንድ ጀርባ ሁሉ አያሌ ጀግና ሴቶች ነበሩ። ዛሬም በርካታዎች አሉ። ኢትዮጵያውያን ሴቶች ግፍና ጭቆናን አሻፈረኝ ብሎ በመታገልና ክቡር ሕይወታቸውን ጭምር ለሕዝብና ለአገር ሲሉ መስዋዕት አድርገዋል። እዚህ ላይ ለምሳሌ በአድዋ ላይ ድል ያደረጉትን ገድል ያስታውሷል። ዛሬም ከፍተኛ መስዋዕትነትን እየከፈሉ ይገኛሉ። ሴቶች የእድገት ቀያሽ፣ የታሪክ ገንቢ፣ አምራችና አምራች ኃይልን የሚያፈሩ እናቶች ጭምር በመሆናቸው በአንድ አገር የኢኮኖሚያዊ፣ ፖለቲካዊና ማህበራዊ እንቅስቃሴ ውስጥ ያላቸው ድርሻ ሁለገብ የሆነ ሚናን በማህበረሰቡ ውስጥ እንዲጫወቱ አድርጓቸዋል። ሴቶች ግማሽ ሰማይን ደግፈው አቁመውታል የሚባለው ለይስሙላ አይደለም። ሴቶች ዴሞክራሲያዊ ስርዓት ባልሰፈነበትና የሰብአዊ መብቶች ባልተከበሩበት ሁኔታ ውስጥ ለሀገራቸው ኢኮኖሚና ልማት ከሚያበረክቱት አስተዋጽኦ አንጻር ሲታይ የሚደርስባቸው ባህላዊና ኢኮኖሚያዊ ተጽዕኖ እጅግ የከፋ በመሆኑ መብታቸው ተከብሮ የድካማቸው ፍሬ ውጤት ተጠቃሚ ሆነው አያውቁም። ለዚህም ተጨባጭ ማስረጃ የሚሆነው ሴቶች ለሀገራችን ኢኮኖሚያዊ እንቅስቃሴ የሚያበረክቱት አስተዋጽኦ በቀን በአማካይ ከ17 ሰዓታት በላይ በአድካሚ ስራ ላይ የሚጠመዱ ለመሆናቸው ከጥናቶች ከተገኙ መረጃዎች ለማወቅ መቻሉ ነው። በተለይ በገጠሩ በርሻው ክፍለ ኢኮኖሚ የተሰማሩ ሴቶች ከላይ ለመስቀስ ተሞከርነው ሰዓታት በላይ አድካሚና ለጤና ጠንቅ በሆኑ የሥራ መስኮች ጭምር ተሰማርተው ይገኛሉ። ተፈጥሮ ባጎናጸፈቻቸው የሴትነት የእናትነት ተፈጥሮ የተነሳ የአገሪቱ የወደፊት ብሩህ ተስፋ ተረካቢ ሆነውን አዲስና ወጣት ትውልድ የሚያፈሩ በመሆናቸው ከእርግዝና ጊዜ አንስቶ እስከ ወልዶ ማሳደግ ድረስ ባለው ሂደት ውስጥ የነቃ ተሳትፎ ስላላቸውም በልጅ ማሳደግ ሂደት ውስጥ ጥሩም ሆነ መጥፎ ባህሪን ለልጆቻቸው የማስተላለፍ ወሳኝ የሆነ ሚናን ይጫወታሉ። ሴቶች በሚኖሩበት ማህበረሰብ ውስጥ የሚያደርጉት ማህበራዊና ባህላዊ ተሳትፎ እጅግ ከፍተኛ በመሆኑ የተነሳ ባሉታዊም ሆነ ባውንታዊ መልኩ የሚያደርጓቸው አስተዋጽኦዎች የሚኖሯቸው አንደምታዎች በቀላሉ የሚገመት አይደለም። ከላይ ለመግለጽ እንደሞከርነው ይህንን ከባድ ኃላፊነትና ድርሻን የተሸከሙት የህብረተሰቡ ግማሽ አካል የሆኑት ሴቶች ከሚደርስባቸው ኢኮኖሚያዊ፣ ባህላዊና ፖለቲካዊ ተጽዕኖ የተነሳ ከወንዶች እኩል ያገራቸው የጥቅም ተቋዳሽ ለመሆን አልቻሉም። ሴቶች በአጼውና በወታደራዊው የደርግ አገዛዞች ከደረሱባቸው ባህላዊና ኢኮኖሚያዊ በደሎች በከፋ ሁኔታ በጎጠኛው የወያኔ አገዛዝ የሚደርስባቸው ግፍና በደል እጅግ የከፋና የመረረ ነው። ቀደም ሲል በአገር ደረጃ በተደራጁ እንደ ሰራተኛ ማህበር፣ መምህራን ማህበር ወዘተ ውስጥ ሲያካሂዱት የነበረው ትግል ዛሬ በወያኔ ጎጠኛ ፖሊሲ እንዲጠፋና እንዲደበዝዝ ሆኗል። ስለሆነም ሴቶች በሁሉም መስክ መብታቸው ተረግጦና በስርዓቶቹ ተጨቁነው እንደቆዩ ማንም ሊክድ አይችልም። ኢትዮጵያውያን ዛሬ ከወያኔ የጥፋት ተግባርና የዘረኝነት ተውሳክ ለመላቀቅ በሚያደርጉት ትግል ውስጥ የሴቶች ጉልህና ቀጥተኛ ተሳትፎ መኖሩ ለትግሉ መሳካትና ግብ መምታት አስፈላጊ ብቻ ሳይሆን አንገብጋቢ ጭምር ነው። የህብረተሰቡ ግማሽ አካል የሆኑት ሴቶች ያልተሳተፉበት ህዝባዊ ትግል ለድል መብቃት እንደማይቻል ሊሰመርበት ይገባል። በህብረተሰቡ ውስጥ የሴቶች ተሳትፎና የእኩልነት መብት መከበር በህግ መደንገግና በተግባርም መረጋገጥ ይኖርበታል። ስለዚህም ሴቶች በሴትነታቸው ጎጥና ክልል ሳይገድባቸው በአገር አቀፍ ደረጃ በጾታቸው በሴትነታቸው የመደራጀት መብታቸው መከበር አስፈላጊ ነው። ያለምንም ገደብ በነጻ መደራጀት የሴቶች የራሳቸው ሥራና መብት ሲሆን ለዚህም ጥረታቸው ተግባራዊነት ከህብረተሰቡ ያላሰለሰ ድጋፍ ሊደረግላቸው ይገባል። ኢትዮጵያውያን ሴቶች በክልልና በጎጥ ባልተገደበና ነጻ በሆነ ማህበር ስር ለመደራጀት የሚያደርጉት ትግል ከአገዛዙ ጋር ሲያጋጫቸውና ቅራኔ ውስጥ ሲከታቸው መቆየቱ ዛሬ አሌ የሚባል አይደለም። ስለዚህም ከአገዛዙ በደልና ጭቆና ጭፍን ቁጥጥር ለመላቀቅ ሴቶች ምስጢራዊ አደረጃጀት በመጠቀም ለመብታቸው አልፎም ለአጠቃላዩ አገራዊ ትግል ሊሰለፉ ይችላሉ። በፖለቲካው መስክ የሴቶችን ትግል ለማጎልበት ያላሰለሰ ትምህርትና ቅስቀሳን መስጠት አስፈላጊ ሲሆን ሴቶችን የሚጎዱ ህጎች ሁሉ እንዲሰረዙ፣ የሴቶችን መብት የሚያስከብሩ ድንጋጌዎች እንዲወጡ መታገል ለእኩልነት የቆሙ ዜጎችን ሁሉ ይመለከታል። ድህነት በአገራችን ምድር ስር ሰዶ ዛሬ በገጠርም ሆነ በከተማ ህዝቡ በችጋር አለንጋ እየተጠበሰ ይገኛል። በተለይ በገጠሩ የአገሪቱ ክፍል የሚኖሩ አዳጊ ህፃናትና የሚያጠቡ እናቶች በከፍተኛ ሁኔታ ለረሃቡ ሰለባ ሆነዋል። የአርሶ አደሩ የኢኮኖሚ ዋልታ የሆኑት የቤት እንስሳትም በውሃና በግጦሽ ሳር እጥረት ምክንያት በአሰቃቂ ሁኔታ እየሞቱ የአሞራና የዱር አራዊት ሲሳይ መሆናቸው ቀጥሏል። ለዚህ አደጋና ችግር በዋናነት መንስኤው አገዛዙ የሚከተለው የተሳሳተ የኢኮኖሚ ፖሊሲ ሲሆን ከዚሁ ጋር በተጓዳኝ የጤና አገልግሎት፣ የንጹህ መጠጥ ውሃና የማህበራዊ ግልጋሎቶች አለመስፋፋት ሁኔታውን የበለጠ እንዲከብድና እንዲስፋፋ አድርገውታል። በየጊዜው ሳያቋርጥና እያደባ የሚጎበኘንን ረሃብ ከሚያባብሱት ሁኔታዎች መካከል አንዳንዶቹን ለመጥቀስ የአካባቢ መጎዳት፣ ተገቢ ያልሆነ የመሬት አጠቃቀም፣ ለሚገባ ተጠኑ በባዳን ባለተጃሮች የሚገነቡት ኢንዱስትሪዎች ሰፋፊ እርሻዎችና የማድን ቁፋሮች ያፈርና የውሃ ሀብታችንን እየበከለውና እየባከነው ሲሆን ከዚሁ ጋር ሳይተከስ የማይታለፈው ደግሞ ከማገዶና ከግንባታ ፍላጎት ማደጋፍ ተያይዞ ደን ባስደንጋጭ ደረጃ እየተመነጠረ መሆኑ ነው። በጋምቤላ የደረሰው ብቻ ለዚህ በቂ ምስክር ይሆናል። እነዚህ ሁኔታዎች ደግሞ ከባድ የሆነ የአየር ብክለትና የአካባቢ ጉዳት በአገሪቱን ህዝብና ተፈጥሮ ሀብት ላይ እያደረሱ ይገኛሉ። የትላልቅ ግድብ ግንባታም ኃላፊነት በጎደላቸው ከህዝቡ በተነጠሉና ኪሳቸውን ለማደለብና ስማቸውን ለማጉላት ሲሉ ብቻ በቆሙ የአገር መሪዎች መገንባታቸው የአካባቢ ደህንነት ጠንቅ ነው ከተባለ ቆይቷል። በእነዚህም ጥፋቶች የተነሳ በግንባር ቀደምትነት በአብዛኛው ሰለባና ተጎጂ የሚሆኑት አዳጊ የሆኑ ህፃናትና ሴቶች ናቸው። ዛሬ በጋድ እንደሚታየው በአገራችን ታሪክ ታይቶና ተሰምቶ በማይታወቅ ሁኔታ በየጊዜው ቁጣቸውን በአሃዝ ለመጥቀስ በሚዘገንን መልኩ በርካታ ህፃናትና ወጣት ሴቶች በጉዲፈቻ ስም ለባዕዳን በወያኔ መልካም ፈቃድና ይሁንታ እንደ ሸቀጥ ይሸጣሉ፣ ይለወጣሉ። የወያኔ ባለስልጣናትና ካድሬዎች ከአረብ አገር ደላሎች ጋር በመመሳጠር ለአቅመ ሔዋን ያልደረሱ ወጣት ሴቶችንና ህፃናትን ከፍተኛ ገንዘብ እየተቀበሉ በቦሌ በየጊዜው ያስኮበልላሉ። ከዚህ በተጨማሪም ከአገዛዙ ካድሬዎች ጋር በመመሳጠር ህገወጥ በሆነ መንገድ በመቶ ሺዎች የሚቆጠሩ ወጣት ሴቶች የተሻለ ኑሮና ስራ ፍለጋ በሚል ከሚወዷቸው ወላጆቻቸውና ውድ አገራቸው ተለጥለው የአገራቸውን ድንበር በእግራቸው አቋርጠው ወደ ባዕድ አገር ይሰደዳሉ። ከሚሰደዱት ውስጥ አብዛኞቹ በስደት ጉዟቸው የዱር አራዊት ሲሳይ፣ የባህር ላይ ሰለባም ይሆናሉ። ከዚህም ሌላ በየበረሃውና በስደት በሚገኙባቸው የአረብ አገራት እየተደፈሩ በአሰቃቂ ሁኔታ ለሞት ሲዳረጉ፣ የተቀሩት ደግሞ በባዕዳን እስር ቤቶች እንዲሰቃዩና ለአእምሮ በሽታም እንዲጋለጡ ተደርገዋል። የህብረተሰቡ ግማሽ አካል የሆኑት ሴቶች በሁለተኛ ደረጃ ዜግነት ተፈርጀው ለአደጋ ተጋልጠው እያለ ሀገር ደህንነትና እድገት አታገኝም። ከጠቅላላው ህብረተሰብ ቁጥር ግማሽ የሚሆኑ ሴቶች ሆነው በየትኛውም የትምህርት ተሳትፎ ከወንዶች ጋር ሲነጻጸር የሴቶቹ ቁጥር እጅግ ያነሰ ነው። በሴቶች ላይ በባህልና በሃይማኖት የሚደርሰው ተጽዕኖ እንደ ትናንቱ ዛሬም እንደቀጠለ ነው። አገራችን በሁለገብ እድገት ልታስመዘግብ የምትችለው ሴቶች ካሉ ከኋላ ቀርነትና ከጾታ ተጽዕኖ በተላቀቀ ሁኔታ ከወንዶች እኩል እድል ተሰጥቷቸው ተጠቃሚ እንዲሆኑ ሲደረግ ጭምር ነው። ጥናቶች እንደሚያመለክቱት ዛሬ በከተማ ውስጥ የሚገኙ ስራ አጥ ሴቶች ቁጥር ከወንዶች ጋር ሲነጻጸር ከእጥፍ በላይ ሲሆን በገጠር ደግሞ ከአራትና አምስት እጥፍ በላይ ነው። በአገራችን የአምራች ሴቶች ጉልበት የሚፈሰው በአብዛኛው አርካቢ መሆነ በግብርናው የኢኮኖሚ ዘርፍ ነው። ሴቶች በእርሻው የምርት ሂደት ውስጥ ባላቸው ተሳትፎ እንስሳትን በማለብ፣ የእንስሳትን በረት በመጥረግ፣ ኩበትን ለማምረት እበትን በመጠፍጠፍ፣ ማገዶ በመልቀም፣ በአረም፣ በጉልጓሉና በአጨዳ ወዘተ ከፍተኛውን ኢኮኖሚያዊ ሚና ይጫወታሉ። ከእርሻ ስራውን ባሻገር በገጠር እህል በመፍጨት ውሃን ከረጅም ርቀት ቀብተው ተሸክመው ለቤት በማቅረብ ምግብ በማብሰል ሲደክሙ ይታያል። ዛሬም እንደ ትናንቱ በከተሞች በማምረቻና ማከፋፈያ እንዲሁም በአገልግሎት መስጫ ድርጅቶች ውስጥ ለተመሳሳይ ስራ ከወንዶች ባነሰ ደሞዝ የሚቀጠሩት ሴቶች ናቸው። ወያኔ የሚያናፋለት የለውጥና ትራንስፎርሜሽን ሀገርን ለባዕዳን ከበርቴዎች የመሸጥ ፖሊሲው በዋናነት ሰለባ የሆኑት ሴቶች ናቸው። ዛሬ የአገራችን የገጠር ለም መሬቶችና ሰፋፊ የከተማ ቦታዎች የተያዙት በባዕዳን ቱጃሮች ነው። በእነዚሁ ባለሀብቶች በተያዙት የእርሻ ተቋማትና ፋብሪካዎች ውስጥ በገፍ ጉልበታቸው የሚበዘበዘውና ለማህበራዊ ቀውሶች የተጋለጡት በአብዛኛው ሴቶች ናቸው። ከነዚህ ውስጥም ባመዛኙ ለአቅመ ሔዋን ያልደረሱ በዝቅተኛ አድሜ ክልል ውስጥ ያሉ ናቸው። የለት ኑሯቸውን ለማሸነፍ ሲሉ የወለዷቸው ህፃናት ልጆቻቸውን በጀርባቸው እንዳዘሉ ለጤና እጅግ ጠንቅ የሆኑ ኬሚካሎችን በሚጠቀሙ የሥራ ዘርፎች በአበባሻዎች በቆዳና በጨርቃጨርቅ ፋብሪካዎች ወዘተ ተሰማርተው የሚሰሩ እናቶችና ወጣት ሴቶች የጤና ዋስትና የሌላቸው ሲሆን የሚያገኙት ክፍያም በጣም ዝቅተኛ ነው። አገዛዙ በሚያራምደው የተሳሳተ የኢኮኖሚ ፖሊሲ የተነሳ በቀጥታ ጉልበታቸው ከሚበዘበዘው ሴቶች ቁጥር ባልተናነሰ ሁኔታ ለተሻለ ሥራና ለተሻለ ገቢ በሚል ከገጠር ወደ ከተማ በመፍለስ ለሴትኛ ዳሪነትና ለአደንዛዥ እጽ የተጋለጡት ሴቶች ቁጥር ካለፉት ሥራቶች ጋር ሲነጻጸር እጅግ አስፈሪና አስደንጋጭ ነው። በዚሁ ማህበራዊ ጠንቅ የተነሳ ከትዳር ውጭ የሚወልዷቸውን ሕፃናት ብቻቸውን ለማሳደግ የሚገደዱት ሴቶች ቁጥር በርካታ ሲሆን የእነዚህም ሕፃናት የወደፊት ዕጣ ፈንታ ምን ሊሆን እንደሚችል መገመቱ አስቸጋሪ አይሆንም። የሀገራችን የጤና ይዞታ እጅግ ደካማ ከመሆኑ የተነሳ በቀላሉ መከላከልና መወገድ የሚቻሉ ተላላፊ የሆኑ እንደ HIV AIDS፣ የሳምባ ነቀርሳ፣ የወባ በሽታና ኮሌራ ወዘተ በመሳሰሉት በሽታዎች ተጠቂዎቹ በአብዛኛው ለሞት ሰለባ የሆኑት ወጣት ሴቶችና እናቶች ናቸው። በሀገራችን ዛሬ ከሚሞቱት እናቶች በ117 የሚሆኑት በወሊድና ከወሊድ ጋር በተያያዙ ምክንያቶች ነው። በተላላፊነቱና በገዳይነቱ የሚታወቀው የኤችአይቪ ኤድስ በሽታ በማገርሸቱ የተነሳ የበርካታ እናቶችንና ወጣት ሴቶችን ሕይወት ስቃይ ከፍ እያደረገና እየቀጠፈም ይገኛል። ዛሬ በሀገራችን በረሃብ የሚጠበሰው ሕዝብ ቁጥር ከ10 ሚሊዮን በላይ መሆኑን የውጭ ብዙሃን መገናኛዎች በስፋት የዘገቡት ሲሆን እስከ መጪው ሚያዝያ ወር ድረስ በቂ የሆነ የምግብ እርዳታ ካልደረሰ በሰው ሕይወት ላይ በተለይም በእናቶችና በሕፃናት ላይ ሊደርስ የሚችለው አደጋ አሰቃቂ እንደሚሆን እየተተነበየ ነው። ተደጋግሞ መነገር ያለበት ደግሞ ለዚህ ሁሉ በሕዝብ ላይ ለደረሰውና ለሚደርሰው መከራና ስቃይ ተጠያቂው በስልጣን ላይ ያለው አገዛዝ የሚከተለው ብልሹ ፖሊሲ መሆኑ ነው። ወያኔ በሚያራምደው የጎሳ ፖለቲካ በዋናነት ሰለባ የሆኑት ሴቶች ናቸው ስንል ያለ ምክንያት አይደለም። ወያኔ ብዙሃኑን የኢትዮጵያ ሕዝብ በጎሳ ከፋፍሎ ጥላቻና ፍራቻን በማስፋፋት የኢትዮጵያ ሕዝብ አብይ እሴት የሆነውን መተሳሰብና መተማመንን ሸርሽሯል። የማህበረሰብ ዋልታና መሰረት የሆነውን ቤተሰብ ጭምር እንዲናጋና እንዲናድ አድርጓል። በአጠቃላይ በስልጣን ላይ ያለው አናሳ ቡድን ከፍጥረቱ ጎጠኛና አምባገነናዊ በመሆኑ የሕዝብን መሰረታዊና ዴሞክራሲያዊ የሆኑ ጥያቄዎችን በአግባቡ ሊያስተናግድ ቀርቶ የዴሞክራሲ ጠረን ሸጥቶትም ስለማያውቅ የሴቶችን መብትና የእኩልነት ጥያቄ በአግባቡ ለመመለስ ያለው ባህሪ አይፈቅድለትም። ስለሆነም የሴቶች መብት ይከበር፣ የእኩልነት መብታቸው ይረጋገጥ፣ ሴቶች የስልጣን ባለቤትነቱን በእኩልነት ይካፈሉ ብሎ መታገል ወቅታዊ ተገቢና አንገብጋቢም ነው ብሎ ኢህአፓ ዛሬም ያምናል። በድርጅቱ የፖለቲካ መርሃ ግብር ላይ እንደሰፈረው ሴቶች በኢትዮጵያ በማህበር የመደራጀት መብት መከበር በፖለቲካው፣ በማህበራዊ ኑሮ፣ በትምህርት፣ በባህልና በጤና አገልግሎት መስክ የሴቶችን ሙሉ መብት ማስጠበቅ ወሳኝ ጉዳይ ነው። በአጠቃላይ ሕዝብና ሀገርን ለመታደግ አብዛኛው ኢትዮጵያዊ በጸረ ወያኔው ትግል መሳተፍ እንዳለበት ይታመናል። ብዙሃን ስንልም በቁጥርም ሆነ በህብረተሰብ ውስጥ ባላቸው ቁልፍ ቦታና አብይ የሆኑትን ሴቶች ልንዘነጋ አንችልም። ኢትዮጵያን የማዳኑ ተጋድሎ በወንዶች ብቻ የሚካሄድ አይደለም። በተጋድሎው ሴቶች በስፋትና በቀጥታ ካልተሳተፉ እናት ኢትዮጵያ መጨረሻዋ አያምርም። ሴቶችም ትምክህት በደቀነባቸው ችግርና ጋሬጣ ሁሉ ሳይደናቀፉ ሰብእናቸውን አስረግጠው ለሀገር ያደረጉት ተጋድሎ ዛሬን በማደስ ለመብታቸውና ለሀገር ስርየት ግንባር ቀደም ሆነው መደራጀትና መታገል ይተበቀባቸዋል ይሄባ ከመስረታው ጀምሮ የሴቶችን መሰረታዊ መብት መከበር አብይ ዓላማ አድርጎ የተንቀሳቀሰ ሲሆን ተግባራዊ ሆኖ ሴቶች ሙሉ በሙሉ መብታቸውን የሚቀዳጁበት ሁኔታ እንዲፈጠር እስካሁን ትግሉን ሳይቋርጥ ይገኛል። ፋሽስቱና ሶበላው የመንግስቱ ኃይለማርያም አገዛዝ ሴቶችን ጨፍጭፏል። ማህበራቸውን አፍርሶ በቅጥረኞች ማህበር ተክቷል። ብዙዎቹን ለስደት ዳርጓል። ወያኔ ባሰንጂ በግብሩ አልተናነሰም። ስለሴቶች መብት እየለፈፈ ሴቶችን መብት አልባ አድርጎ እየቀጠቀጠ ከመሆኑም በላይ ለዘመናዊ ባርነትም እየሸጣቸው ነው። ዘረኛ አገዛዙ አማራ፣ ኦሮሞ፣ አኝዋክ፣ ሶማሌ ወዘተ በሚል ብቻ የተወሰነ ሳይሆን የትግራይ ሴቶችንም በካድሬነት ለሱ ከመያገለግሉት በስተቀር መብት አልባ አድርጎ መቀጠሉ የሚታይ ነው። ህፃናትንም ለጉዲፈቻ እየሸጠ ትርፍ አካብቷል። የባህል ዝቅጠትን ሲያሰፍንና ድህነትንም ሲያስፋፋ ሴቶችን ለአደጋ ማጋለጡን ቀጥሎበታል። ለባለጌ ሼኮችና ለሌሎች ባለጌ የውጭ ዜጎች ወጣት ሴቶቻችንን ሰለባ አድርጓል ብንል ስህተት የለውም። ወያኔ ጸረ ህዝብ ነውና ጸረ ሴትም ነው። በፋሽስቱ ደርግ ጊዜ የሴቶች አስተባባሪ ኮሚቴን በማቋቋም ትግሉን ለማጠናከር የተደረገው ጥረት ይታወሳል። ወያኔም የድርጅትን ተቀሜታ ስለሚያውቅ ሴቶችን በነጻ የመደራጀት መብት ነፍጎ የራሱን ጸረ ህዝብ ካድሬ ሴቶችን ለይስሙላ በመድረክ አውጥቶ እያሳየ መሆኑን እያየን ነው። ያንድ አገር ዜጎች ነጻነታቸውንና መብታቸውን ለማስከበር ለሚያደርጉት ትግል መደራጀታቸው አስፈላጊ ሲሆን ሴቶች ደግሞ የሚደርስባቸው በደል ድርብ ስለሆነ በሴትነት መደራጀታቸው ወሳኝ ነው። እንደ ህዝብ ይጨቆናሉ። እንደ ሴቶችም የወንዶች ሁሉ ወይም ያብዛኛዎቹ አሉታዊ በሆኑ ባህላዊ ወጎች ጭቆና ተበዳይ ናቸው። መብታቸውን ለማስጠበቅ በሴትነታቸው የመደራጀት መብታቸው ይከበር የሚባለውም ለዚህ ነው። ለሴቶች መብት መከበር ድርጅት ወሳኝና ቀዳሚ ሆኖ ስለሚገኝ በወያኔ አገዛዝ ላቅኔዋን ያልደረሱትን መድፈር ወይም ማባለግ ለባዕዳን ብቻ ሳይሆን ለወያኔ ባለስልጣናትም የተተወ ነው። ይህ አሳፋሪ ክስተት የቀነሰ ይምሰል እንጂ በተለይ በገጠር ላቅኔዋን ያልደረሱ ህፃናትን ለጋብቻ መዳረጉ አሁንም አልቆመም። ሴቶች ያካላቸው ባለቤት መሆናቸውም ገና ጊዜን ጠባቂ ነው። የወያኔ አጫፋሪዎች በጤንነት መስክ ሴቶች ሁኔታቸው ተሻሽሏል ቢሉም በመሬት ላይ ያለው ሐቅ ግን ሌላ ነው። በግርዛት አካል መምተሩ፣ በልጅነት መዳሩ፣ ጠለፋ ማካሄዱ ወዘተ ዛሬም እንዳለ አለ። የሀገራችን አብዛኛው ህዝብ ወጣት በሆነበት ከነዚህም ብዙዎቹ ሴቶች መሆናቸው ራሱ የመፍረገጣው ብዙሃኑን ሴቶች እንደሚያጠቃ የሚገልጽ ነው። በጉዳዩ ላይ ለአመታት ብዙ የተባለና ትግል የተካሄደበት ቢሆንም መብታቸውን የማስከበር ክቡር ዓላማ ግቡን ሊመታ የሚችለው ሴቶች ከሁሉም በላይ ራሳቸው ሲንቀሳቀሱና ሲታገሉ ነው። ይህ ደግሞ በቅድሚያ እንደ ሴት መደራጀት በታጋይ ድርጅቶች ውስጥ ገብቶ የትግሉ አካል ምሰሶ መሆን ማለት ነውና ሌላ መፍትሄ መሻቱ ፋይዳ አይኖረውም። ህዝብ ራሱን ነጻ ማውጣት አለበት እንደሚባለው ሁሉ ሴቶችም የመብታቸውን ጥያቄ ራሳቸው ካልያዙትና ካልተንከባከቡት ውጤቱ አያምርም። አገራት ራሳቸውን ነጻ ወጣን ቢሉም በእርግጥም ከቀኝ ገዥነት ራሳቸውን ነጻ ያደረጉ የአፍሪካም ሆነ የላቲን አሜሪካ እንዲሁም የእስያ አገራት ቢኖሩም የሴቶች መብት ዛሬም በዝቅተኛ ደረጃ ያለባቸው አገራት ናቸው። በተቃዋሚ ድርጅቶች ውስጥም ቢሆን የሴቶች ሚና እየደከመ መምጣቱ እንዲሁ ሊያሳስበን የሚገባ ጉዳይ ነው። ብቅ ያሉት ሴቶች በወንዶች ተጠልፈዋል፣ መጠቀሚያም ሆነዋል። ፖለቲካ የወንዶች ክበብ ሆነ የሚባለው አለምክንያት አይደለምና ይህ መቀየር አለበት። ያለ ሴቶች ተሳትፎ አገራዊ የሆነውን ትግላችን ለድል አይበቃም የተባለውን እናቶች እህቶቻችን ደማቸውን አፍስሰው አስመስክረዋልና ከቶም መረሳት የለበትም። ይህን በተመለከተ ከአመታት በፊት እንዲህ ብለን ነበር ለማለት ሳይሆን ያንንም ያልነው ዛሬም ሊባል የሚገባው ይኸው በመሆኑ ነው። በመጠኑ እንጠቅሳለን። በ1966 ዓመተ ምህረት ያልነው ዛሬ የምንለው ቢመሳሰል ጥፋቱ ከኛ ሳይሆን ከአገዛዞቹ ነው። ሁኔታውን ለመቀየር አልቻሉምና ምን አልን ስለ ሴቶች መብት? በወንዶችና በሴቶች መካከል የእኩልነት መብት ማስከበር በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮና በባህል፣ በትምህርት፣ በጤና አገልግሎት ወዘተ በወንዶችና በሴቶች መካከል እኩልነት እንዲኖር ማድረግ፣ ለተመሳሳይ ሥራ እኩል ክፍያን ማረጋገጥ፣ የሴቶች በማህበር የመደራጀትን መብት ማረጋገጥ፣ ለማህበረሰብ እድገትና ንጻነት የሚስማሙ የጋብቻና የቤተሰብ ህጎችን ማውጣት፣ በዚሁ ህግ በሚወሰነው መሰረት ለአቅመ ሔዋን እድሜ ያልደረሱ እንዳያገቡ ማገድ፣ ሴቶች ወሊድን ለመቆጣጠር ያላቸውን መብት ማስከበር፣ ሴተኛ አዳሪነትን ለማስቀረት ለሴተኛ አዳሪነት መስፋፋት ምክንያት የሆኑትን ሁኔታዎች ለማስወገድ መጣር፣ ለሴተኛ አዳሪዎች ትምህርት ለመስጠት መጣር፣ በኢትዮጵያ ገጠሮች ውስጥ የሴቶችን ህይወት ለማሻሻል አስፈላጊ የሆኑት የመጠጥ ውሃ ቧንቧዎችን ወይንም ጉድጓዶችንና የመስኖ ቦዮችን፣ የወፍጮ ተከላዎችን፣ የማገዶ አቅርቦቶችን በቅድሚያ መስጠት፣ የሴቶች መብት መከበሩን ማረጋገጥ። ይህን ሲልም በባህል በሃይማኖት ወዘተ ሽፋን የሴቶችን መብት የሚገድቡትን ሳያወላውል ተቃውሟል። አሁንም በመቃወም ላይ ነው። የሴቶች መብት ያልተከበረበት አገር ዴሞክራሲያዊ ነው ሊባል መቼም አይቻልም። ሴቶችን ጨቁኖ መብት ተከበረ ማለት ዘበት ነው። በእርግጥ ነውና የአገራችን ሴቶች ሙሉ መብት እንዲከበር ኢህአፓ ትግሉን ይቀጥላል። ሴቶችም ለመብታቸው ተደራጅተው እንዲታገሉ የቆየ ጥሪውን ዛሬም ያስተጋባል፣ ግዴታውም ይሆናል። የኢትዮጵያ ሴቶች መብት ይከበር፣ ድርብ ጭቆና ያክትም፣ ጸረ ወያኔ ትግላችን በጋራ ይፋፋም።
Oh, I get by the time only.